የጦር መሳሪያ ፈቃድ ሲሰጥ ፈቃድ ለተሰጠው አካል መብቱንም ሆነ ግዴታውን በግልጽ የሚያስረዳ አሰራር ባለመኖሩ በግለሰቦችና በህብረተሰቡም ላይ ጉዳት እየደረሰ መሆኑን የባህር ዳር ከተማ ነዋሪዎች እየገለጹ ናቸው። የክልሉ ሰላም ግንባታና ደህንነት ቢሮ በሰጠው መግለጫ ስለ ጦር መሳሪያ አጠቃቀምና ስለ ወንጀል ህጉ ግንዛቤ የማስጨበጥ ስራ እያከናወነ መሆኑን ጠቁሞ የሚፈለገውን ያህል ውጤት እንዳላመጣለት አመልክቷል። አስቴር ምስጋናው ከባህር ዳር ተጨማሪ አላት።
ወጣት ትዕዛዙ አስናቀው ወይም በቅጽል ስሙ ፓሪስ በባህር ዳር ከተማ ታዋቂ የማሲንቆ ተጫዋች ነው። ወጣት ትዕዛዙ ወይም ፓሪስ ለደህንነቱ መጠበቂያ ብሎ የገዛው የጦር መሳሪያ በጥንቃቄ ጉድለት በራሱ ላይ ጉዳት እንዳደረሰ ይናገራል።
ፍቃዱን አስፈቅጄ ለመሞከር ነው መሳሪያውና ለሊት 9 ሰዓት አካባቢ ነው ይሆናል ከመሸቱ። ልጅ የማይቶት ስለማወቅ የ7 ዓመት ልጅ ነበረ። እሱን አጋጣሚ አቀባብዬ ወደ በር ለወጣ ስል ነው ዳጭሮ ሲይዘኝ እሱን አዳንኮ ብዬ አደጋው የተፈጠረው ማለት ነው። ሆዴ ላይ መታኝ፣ ግን መሳሪያው ወጥቶ ያው ትንሽ አንጀቴ አካባቢ ተነክቶ ነበር። እሱን ሰርተውልኝ እንደ እግዚአብሔር ፍቃድ ተረፍያለሁ ማለት ነው።
ፓሪስ እንደሚናገረው የመሳሪያ ፍቃድ ሲሰጥ ስላጠቃቀሙም ሆነ ማድረግ ስላለብን ጥንቃቄ በጥቅሉ መብትና ግዴታዬን ያሳወቀኝ የመንግስት አካል የለም ይላል።
በጓደኞቼ ምክንያት ያወቅኩት እንጂ አሁን እንዴት እንደሚጠበቅ፣ እንዴት እንደሚተኮስ፣ እንዴት እንደሚደረግ አላቅም የነበረና መሳሪያው የኔው መሳሪያ ለምሳሌ ያልኩሽ 9 ጎርሳ እንበል 9 ጎርሳ አንድ ስትተኩሽ አውቶማቲክ ነው የሚወስደው። ስለዚህ ያን መሳሪያ አጠቃቀሙን ካላወቅሽው ብዙ ሰው ያልቃል፣ አንቺንም ጨምሮ ነው የሚጎዳሽና ያንን ነው እኔ አሁን ማንም ግንዛቤ የሰጠኝ የለም። ከጓደኞቼና ከገዛው ሰውዬ ነው ትንሽ ግንዛቤ የሰጠኝ። በህዝብ በተሰበሰበ ተኩስ መስጠት ደስታ በሀዘን አደጋ ቢፈጥር ተጠያቂ እንደሚሆን የሚያውቅ ያለ ሰው አይመስለኝም ብዙ። ስለዚህ ይህም ክፍተት አለ በመንግስት አኳያ። ፍቃድ ሲሰጡ አብሮ እንደማኗል ደንብና ግዴታና መብት ቢሰጡ ያ ሰው ተጠንቅቆ ሊይዝ ይችላል። ስለዚህ አሁን እኛ እየተቸገርን ያለው አሁን ዘፋኝ ነው ብዬሻለሁ። አሁን እንኳን ይህ ፍቃድ ከተሰጠበት ጊዜ ጀምሮ የነበረውን ጦርነትና ግርግር እናውቀዋለን። ስራዎች ሁሉ በዛ ምክንያት ይቋረጡ ነበር።
ሌላው የባህር ዳር ከተማ ነዋሪና የህግ ባለሙያ የሆነው አቶ ጌታቸው ወንድም በመሳሪያ አጠቃቀም ዙሪያ አሁን ያለው ሁኔታ አስፈሪ ነው ይላሉ።
ራሱን የመታ ሰው ትሰማያለሽ፣ ሚስቱን የገደለ ሰው ትሰማያለሽ። ለቅሶ ላይ ሰርግ ላይ ያላቸው መልክ ቀይረዋል። በርችት በዘፈን የነበሩ ነገሮች አሁን ወደ መሳሪያ ተኩስ ሂደዋል። ለቅሶዎች በሙሉ ማንም ይሙት ማንም እንደ ጀብድ ተኩስ ነው በሙሉ የሚሰሚው እና ደስ አይልም ሁኔታው።
ልክ እንደ ፓሪስ ሁሉ አቶ ጌታቸው መንግስት የመሳሪያ ፈቃድ ሲሰጥ ግንዛቤ ማስጨበጥ ስራ መስራት ነበረበት። ይህ ባለመሆኑ ዛሬ ወንጀለኛ ሁሉ ባለመብት እንደሆነ እየተሰማው ነው ይላሉ። ማታ ማታ የከተማችን ሰላምና ጸጥታ አስፈሪ ደረጃ ላይ ደርሷል። የተኩስ ድምጽ ሳንሰማ አይነጋም ይላሉ።
ሞባይል ነጥቆ እየሮጠ ፖሊስ አይቶት ሲከተለው እኮ መሳሪያ ወጥቶ ተመለሱ ብሎ የተኮሰ ሁሉ አለ። እየሰማ ነው ቀበሌ 11 ሙሽራው ሲተኩስ ሚስቱ የሞተችበት እንትን ሰምተናል። ጎንደር ላይ በእኛ አካባቢ ባህል ለቀስተኛውና ሊያስተዛዝን የመጣው ሲገናኝ ይተኮሳል፣ ተኩስ አለ። አንዳንዱ እየተኮሰ እጁ ዝቅ ይልና ከፊቱ የነበረውን አንገቱን ከኋላ በኩል ይመታዋል፣ ያ ወዲያውን ይሞታል። ከዛ በኋላ ተመቶ የወደቀው ልጅ ወንድም እዛው ጋር ነበረ፣ ሌላ መሳሪያ ይዟል። ስለዚህ ይሄ ደንግጦ መጀመሪያ የመታው ሰው ደንግጦ ሲሮጥ፣ የዚህ የወደቀው ሰው ወንድም ደግሞ ወዲያውን ያንን ተኩሶ ይመታዋል። አንድ ሰው ለመቅበር ለማስተዛዘን ተሄዱ፣ እዛ ጋር 3 ሬሳ ሆኗል። ወዲያውን ተለያዩና በቃ ጉድብ ይዘው ተኩስ ተጀመረ፣ ሰው ተበተነ። ያንን ሬሳ በአግባቡ እንኳን የሚቀብር የሚያነሳ ሰው እንኳን ለሕክምና የሚያደርስ እንኳን የለም። ይሄ ነው ማህበራዊ ቀውስ ማለት ለኔ። ስለዚህ የዚህ የመሳሪያ ፈቃድ በጣም አደገኛ ነው። ለደስታም ለለቅሶም ተብሎ የሚጀመር ነገር እስከ ወዲያኛው ቤተሰብን የሚበትን ማህበረሰብን የሚያጋጭ ነገር ነው የሚፈጠረው። መንግስት ከፈቀደ ላይቀር አጠቃቀሙንም በደንብ በአግባቡ ለህብረተሰቡ ግንዛቤን ፈጥሮ እንደገና ደግሞ ለመፈጸማቸውም ክትትል መደረግ አለበት።
የክልሉ ሰላምና ግንባታ ደህንነት ቢሮ ኃላፊ አቶ ገደቤ ኃይሉ እንደሚሉት ህዝብ በሚሰበሰብበት ቦታ ላይ የጦር መሳሪያ ይዞ መገኘት በህግ ያስቀጣል። ተኩሶ የገደለም ሆነ ያቆሰለ ግለሰብ መሳሪያ እንዲያወርድ እያደረግን ነው። በህጉ መሰረት ደግሞ በወንጀል ህጉ ተጠያቂ ነው። ግን የግንዛቤ ማስጨበጥ ስራ ውጤት አላመጣም ይላሉ።
የመሳሪያ አያያዝና አጠቃቀም መመሪያ ያለው ደንብ አለው። አላግባብ የሚተኩሱ ሰዎች በህግ ደንቡ መሰረት ያወርዳሉ። ተኩስ የሚከለክልባቸው ተኩስ የሚያስፈልግበት የሚለውም አለ። ስለዚህ ከዚህ አንጻር ሲታይ የሰጠነው የግንዛቤ ስራ ውጤታማ ነው ብሎ መውሰድ አይቻልም። ይህንን የግንዛቤ ፈጠራ ከመስራት ባሻገር ህጉንም ተግባራዊ ማድረግ ስራዎች እየተሰሩ ነው ያሉት። ተባርቆም ይሁን ከጥንቃቄ ጉድለት የመነጨም ይሁን ሰው ላይ የአካል ጉዳትም ይሁን የሞት ካደረሰ በወንጀል ህጉ መሰረት ተጠያቂ የሚሆንበት ሁኔታ አለ።
አቶ ገደቢያ የያይዘው የጦር መሳሪያ ማን መያዝ አለበት ለሚለው የህብረተሰቡ ጥያቄ በጠቅላይ አቃቢ ህግ የወጣ ረቂቅ ስላለ በረቂቁ ላይ ህብረተሰቡ ጋር ተወያይቶ ውሳኔ ላይ እስኪደረስ ድረስ ወላጆች ለወጣት ልጆቻቸው መሳሪያ ከመስጠት እንዲቆጠቡም ጠቁመዋል።
በተለይ ወጣቶቹ መሳሪያ ይዘው ከቦታ ቦታም እንዳይንቀሳቀሱ ወላጆቻቸው እንዳይሰጧቸው የማድረግ ስራ በውይይት እየተካሄደ ነው ያለው።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።